ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መስከረም 24 ቀን 2016 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ መስከረም 24 ቀን 1402 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል። እስከ መቼ
በ2015 ዓመተ ምህረት ህዳር ወር ከአንድ አመት በፊት ማለት ነው፣ ፋሽስታዊውን የኦሮማ አገዛዝ ማንነት በትክክል የሚገልጸውንና አገር ግን አገር ነች በሚል ርዕስ በህይወት አሰፋ የቀረበውን ሰፋ ያለ ትንታኔ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ
አማራ የሚካሄደው ፍልሚያ ከፍተኛ የመጨረሻ እንደነበረው ብለት ተጠናክሮ ቀጥሎ ውሏል። አንድ የፋኖ አለቃ ላይ የተላኩ ኮማንዶች በተለይ በሰሜን ሸዋ አካባቢ በነበረው ትግል በዛሬው ዕለት ወቅቲ ጭሮ አካባቢ ጦርነቶች ውለዋል። ይህንን ፋኖን ይገነሳሉ ተብሎ የተላኩ አንድ ሻለቃ ያገዘ ባይሮች እንደሄዱ በዛው ከፋንዳ ተከታተለው ተከፍቷል ማለት ነው። ይህን ተፈኖ ታግሮ ተጀማሪ ኃይል ልኮ እነዚህን ወደ ፋኖ የተቀላቀሉ ኃይሎችን ለማስመታት ጥረት ያደርግም እንኳን ሄዱና አዲሳቸው ደምሳቸው ተመለሱ ተብሎ የተላኩትን ለህይወት የመመለስ እድላቸው ታናሳ ሆኖ ሙትና ምርኮኛ ሆነዋል። ከዛ በመቀጠል ላስተዳደር አካባቢ በከባድ መሳሪያ ንጹሃንን እየተፈጨፈ የሚገኘው የአገዛዙ ኃይል እንደ ፋኖቹ እንዲደመሰስ እንደቻለ መረጃዎቹ ወጥተዋል። አንድ ፋኖ አለቃ ላይ በዋናነት ተነጣጥሮ ይህ የፋኖ ሰብሳቢ ለጊዜው ስሙን ለመጥቀስ እና ብንቸገርም እንኳን ቦታውንና ስሙን ለመጥቀስ ለጊዜው ወደኋላ ብለን ይህንን ፋኖ ደምሳችሁ ተመለሱ ተብሎ የተራኩ ኮማንዶዎች አንድም ሳይመለስ ሁሉም በአማራ ዘዋይር ፋኖ ተደምስተዋል። ለመላ ኢትዮጵያውያን አገዛዙ የሚለው እና መሬት ላይ ያለው በጣም እንደሚለያይ ግንዛቤ ማስጨበጫ ይሰጥልን ያሉት ፋኖዎቹ የአማራ ዘዋይር ፋኖ ኢትዮጵያ ነጻ ለማውጣት ድርጅት በተለየ የጽንፈኝነት ሀሳብ እንደሌለው ሁሉም ኢትዮጵያን ስለሚያውቁ ከትግላችን ጎን እንዲሰለፉና በየትኛውም መራር መስዋዕትነት ላይ ተሳትፈው ታሪካዊ ድርሻቸው እንዲወጡ የሚልም ወጪቱ እንደነበር መረጃዎች ደርሶናል። ከጎጃም ክፍለ ሀገር ስንመለከት በጥረተ ሰላም አካባቢ ከባድ መሳሪያዎች ስትባሉ እንደሆነ መረጃዎች ደርሶናል። ይህን ያሉ ስራኑ የከተማው ፋይ ሁላችን ገብተን ሳይሆን ከከተማው ሸሽቶ ወደ ገጠር እየተንደሰ እንደሆነም ሰምተናል። ነገር ግን ዙሪያውን በሰፋና ሌሎች ተከቦ የሚገኘው ይህ ያደጋ ሚሳታ ቡድን ከተቸጋይ ታች ተዋራጅ ደረስ እንደሚችል በፋኖች በኩል መረጃ ሲወጣ ይህን ኃይል ሰፊ አሪበላ አካባቢ ይንቀሳቀሱ ሁሉም
ከጎጃም ክፍለ ሀገር
በአይዞን በሚባለው ኮሶቨርን በዳንግን አካባቢ እንደጃዊና ቻግኒ ዝገን አካባቢ ብቻ ስልክ የሚሰራ ሲሆን ሁለት የጎጃም ከፍላተ የጎጃም ላይ ያሉ ከተሞች ላይ ግን ምንም አይነት መደበኛ ስልክ ጥሪ እንደማይሰራና ሆነ ተብሎ ወረቀቱን ለማስቸገር ባደጋገ በኩል በርካታ ሴራዎች እየተሸረቡ እንደሆነ የሚታወቅ ነው። በዚህም ህብረተሰቡ ከባድ ችግር ውስጥ ገብቷል። ከዛ በመቀጠል እንደሚታወቀው አገዛዙ በተለይ አዲስ አበባ አካባቢ እንዲሁም በአማራ አካባቢ ፋኖን ተደግፋላቸው በሚል አጉል የትየት ጉዞ ወደ እስር ቤት አድርጓቸው የነበሩት የንጹሐን የአማራ ወጣቶችን ከእስር ቤት እንዲወጣ እየረሸነ እንደሆነ አዲስ አበባ አካባቢ ያሉ ጓዶቻችን መረጃውን አድርሰውናል። በዚህም ህብረተሰቡ በሀገሪቱ ላይ ተዋግኖ በራሱ ሀገር አፋሎች በደረባት እና በተያት የምናትንታቸውን እገብረው ባስፈጠሩ አስቶቻ እንዳይኖር በነፃነት እንዳይንቀሳቀስ የተቸገረ እንደሆነና ልጆቻቸውም ማረሚያ ቤት ተረሽነው ሬሳቸውን ውሰዱ እየተባሉ እንደሆነ በምሬት ገብተውልናል። መስዋዕትነት የተከፈለበት ትግል እስከሆነ ድረስ አንድና ሁለት ሰዎች ሰው አጀንዳችን ሊሆን አይገባም። ትልቁ አጀንዳችን የኢትዮጵያ ነጻ ማውጣት ነው። ከያፓ ጀምሮ ነበር ሀገር በቀል ፓርቲዎች ከሀምሳ አመታት በላይ ታግለው ከፍተኛ መስዋዕትነት የከፈሉላት ኢትዮጵያ መዳረሻዋ ነጻ መውጫዋ ሰዓቷ አሁን ነውና እባካችሁ በአረባ በረባው ጊዜያችንን አንፍ ከሶሻል ሚዲያ ወሬ ወሰን የተግባር ትግል እንታገል የሚለውን የመጨረሻ መልክቴ ነው።
ሀገር ግን አገር ነች። ከህይወት አሰፋ ህዝባችን ለአያሌ ዘመናት የአጉል ልማት ተጠቂ ሆኖ የቆየውን ያህል የኋላ ቀርነትና የድርብ ጭቆና ማዕት ሲወርድበት እንደኖረ የታሪክ መረጃዎች ይጠቁማሉ። ገዢዎቹ ከኋላ ቀርነት ጋር እየተፈራረቁ በጎዱት መጠን አገር አንድ እርምጃ የኋሊት እያዘገመች መኖሯን ከቀደመው ታሪኳ ላይ ቆንጥረን ልናይ እንችላለን። ለአያሌ ዓመታት እንደ ሰው ሳይቆጠር ለማያውቀው የልማድ ባሪያ ተገዢ ሆኖ መቆየቱ ሳያንስ ለሰውኛ ልማዳዊ መንፈስም ገባር ሆኖ እንደቆየ መረዳት ይቻላል። ማይምነትንና ድህነትን ከዘማዳዊ አኗኗሩ ጋር በማቆራኘት ዘመነኛ የልማድ ባርነት እስኪመጣ ድረስ አምባገነኖች የቻሉትን ሁሉ በደል ፈጽመውበታል። ለስልጣናቸው መደላደል ሲሉም ባልተገባ ልማድ እጅግሩ ጠፍ ንገው የቆም እስረኛ እንዲሆን ያልፈጠሉት የተንኮል ገመድም አልነበረም። በዚህ መሰረት ህዝብን በተለያየ መንገድ በማስተቃየት አንገት ደፍቶ እንዲኖር የማድረጉ ዘዴ አንደኛው የገዢዎች እኩይ ልማዳዊ መንፈስ ሆኖ ቆይቷል። አሁን በዘመንኛው ስርዓት ደግሞ ወጣቱን ክፍል የደባል ሱስ ተጠቂ በማድረግ አፈናና ግድያቸውን ጨምረው እየተሳቀቀ እንዲኖር የማይጠቅሱት የተንኮል አንቀጽ የለም። ገለባ የሆነ የትምህርት ስርዓት ዘርግተው በእውቀት ችግር እንዲሰቃይ ካደረጉ በኋላ በየሄደበት ሁሉ እየቀለለ እንዲኖር ያልፈጸሙት በደልም አልተገኘም። አምሮ ዝጎ ታሪኩንና ራሱን እንዲረሳ የሆነበትን የክፋት ልማድ ለማረጋገጥም ሆነ የገዢዎቻችንን ገበና ለመግለጥ በየጫት ቤቱ የሚውለውን ወጣት መቃኘቱ በቂ ይሆናል። ይህ ደግሞ ካሮጌው ስርዓት የዞረ የዘመነኛው አገዛዝ ውርስ በመሆኑ የግፍና የስቃይ ባለቤት የሆኑት ብልግናዎች ሳይቀሩ ውርሱን ተረክበው የመከራ ሸቀጣቸውን ያራግፉበት ይዘዋል። በዚህ መሰረት ብዙውን ጊዜ ለዚህ አይነቱ በደል ተጠቂ የሚሆነው የህብረተሰብ ክፍል ደግሞ መከረኛው ወጣቱ መሆኑ ይታወቃል። ይሁን እንጂ በኑሮ ውድነት አጨናንቀው በየጎዳናው ብቻውን እያወራ እንዲሄድ የፈረዱበትን የእድሜ ባለጸጋ የህዝብ ክፍልም የበደላቸው ተጠቂ አድርገውታል። ቅርጽና ይዘት እያወጡ መላውን የህብረተሰብ ክፍል የማንነት ሀብቱን ቀምተው የነጻነት ረሃብተኛ በማድረግ መጪውን ዘመን አሻግሮ እንዳይ የአፈና ጨርቅ ጋርደው እያደናፈሩት መሆኑ ግልጽ ነው። በዚህም የተነሳ መገንጠልን ያላመጥ ዘንድ ብሔርን አስነክሰው ማንነቱን እንዲረሳ ካስደረጉት በኋላ ያልፈላ የፖለቲካ ጉሽ ግተው በየጎዳናው እየተፋ እንዲውል ያደረጉበትንም ክስተት ማንሳት ይቻላል። የአሮጌ ስርዓት ተሸካሚዎች ወጣቱን ክፍል አእምሮውን ስቶ ሰማይ መረቱ እንዲዞርበት በማድረግ የቆመባት መሬት እስክትከዳው ድረስ ያልቆፈሩት ስርቻ የለም። ደግነቱ በደም የታነጸች የአባቶች ርስት ስለሆነች የቆፈሩትን ያክል ቢቆፍሩም እነርሱ ተናዱ እንጂ ልትናድላቸው አልቻለችም። ለምን ከተባለም የቃል ኪዳን ምድር በመሆኗ እነርሱ ተንደው እስኪያልቁ ድረስ የቻሉትን ያክል ቢጥሩ ከቶውንም ልትናድላቸው አትችልምና ነው። ለዚህም ነው አምባገነኖች ህዝብን ረጅም ገደል ውስጥ ሊከቱት ያላቸውን ኃይል አሟጠው በተጠቀሙ ማግስት ሰንሱነትን አትርፈው አለ የተባለውን ውርደት ሁሉ የሚከናነቡት። ይሁን እንጂ የሞት ሞቱን ታግሎ ነፍሱን ያተረፈ ዜጋ በርካታ ቢሆንም በከፋው የበደል በትራቸው ቀጥቅጠው መዳረሻ ያሳጡትን ህዝብ ብናሰላው ቁጥሩ ቀላል አይደለም። መዳረሻቸው ተፍቶ ካልታወቁት ከእልፍ አላፍ ዜጎቻችን መካከል ለማንነቱ ሲታገል እየታፈነ ተወስዶ የተጨፈጨፈው የወልቃይት አማራ ህዝብ አንዱ ነው። የአማራ ማንነቱን ተቀምቶ መሬቱ ሊወሰድ ተንኮሉ ሲሸረብ አላስነካም በማለቱ አረመኔ ወያኔ የፈጸመው ዘግናኝ ግፍ መሆኑ ነው። በሌላ በኩል የመንግስቱ ኃይለ ማርያም ወታደራዊ አገዛዝ ለህዝብ እንደማይበጅ የተረዳው ኢህአፓ ሁለገብ ትግል በማጥፋት ህዝብን እያታገለ በነበረበት ወቅት የተፈጸመውን ግፍ እናስታውሳለን። ለህዝብ የሚከፈል መስዋዕትነት ቀላል አይደለምና አያሌ ታጋይ ልጆቹን ገብሯል። ይህ ማለት ደግሞ ትግራይ ውስጥ በወያኔ ደብዛቸው የጠፋው የኢህአፓ ታጋዮችን በሁለተኛ ደረጃ አይተን ማለት ነው። በሶስተኛ ደረጃ ልናየው የሚገባን ደግሞ የአዲሱን ወንጀለኛ ሽጉዳይ ነው። ሰባን ተዘርቲያው በተጨማሪ በሽወች የሚቆጠሩ ዜጎቻችንን ለስቃይ ዳርጎ ሳይበቃ የደምቢዶሎ ዩኒቨርሲቲ የአማራ ሴት ተማሪዎችን ደብዛቸው እንዲጠፋ ማስደረጉ ነው። የዜጎቻቸውን መዳረሻ እያስጠፉ አገር እንመራለን ማለት ደግሞ ሴትና ጨዋታ መሆኑን ከልብ መረዳትን ይጠይቃል። ህዝብን ሽጦ አገር ገዛለሁ ማለት ምን አይነት እብደት እንደሆነ በጥሞና ላስተዋለው ሁሉ ትርጉም ለመስጠት የሚቸግር አይመስለኝም። ከንጉሱም ይሁን ከደርግ የባሰበት የወያኔው ፈኩላ ብልጽግናን መርቶ አገር ሊያስጠፋና ህዝብ ሊያስጨርስ ጥርሱን አግጥቶ የተነሳ መሆኑን በቀላሉ መረዳት ይችላል። ውድ አገሬ ህዝቦች፣ ይባን በእንዲህ እንዳለ ሆኖ ወጣቱን የህብረተሰብ ክፍል የእናት አገር ወግና ባህሉን አስጥለው የባዕዳንን ልማድ በግዳጅ ሲጭኑበት እንደቆዩ ሁላችንም የምናውቀው ጉዳይ ነው። የቀደመው እንዳለ ሆኖ ምን ሊያስከትል እንደሚችል መገመት በማይችሉ የደንቆሮ ስብስቦች ተከበን የኖርነውን ያህል ዛሬም የብልጽግና ግሞች ትውልዱን እየበከሉ አገር ማቆሸሻቸውን ስራዬ ብለው ተያይዘውታል። እነኚሁ አዲስ ገብ የዘረኛ ስብስቦች ወጣቱን ከጫትና ከሐሽሽ ጋር አቆራኝተው ራሱን ስቶ እንዲወድቅ ያልቆፈሩት ጉራንጉር የለም። ተጠፍንጎ በታሰረበት ሱሳዊ ልማድ ምክንያት ከቆፈሩት ጉድጓድ ውስጥ ሊገባ ሲቃስት እየተመለከቱ አይተው እንዳላዩ የሚሆኑትን ነገር መናገር አይቻልም። ደስታቸውን መቆጣጠር እስኪያቀታቸው ድረስ ይፍነሸነሻሉ። ሰው በዜጋው ስቃይ ሲደሰት ማየትን የመሰለ አስነጓሪ ነገር ያለ አይመስለኝም። በስፋት የሚናጡት የእኛዎቹ ቀኛዝማቾች ዜጎች ግራ ተገባብተው ሲደናበሩ እነሱ አገሪቱን በድንቁርና ከበው እንዳሻቸው ይጨማለቁባታል። ድሮውንም የፈለጉት ይሄን ነበርና እስኪበቃቸው ድረስ እየተጫወቱብን ይገኛሉ። ተወልዶ ባደገባት አገር ላይ ስደተኛ ሆኖና የላስቲክ ድንኳን ዘርግቶ የጎዳና ሕይወቱን እንዲመራ ገፍትረው ሲያስወጡት ጉልበት እንጂ አእምሮ የሌላቸው መሆኑን መረዳት ይቻላል። አገራችን በሁለገብ ችግር ምክንያት አብይ አህመድ በሚሉት ደንቆሮ አረመኔ ቅርቃር ውስጥ እየገባች መሆኗን የምንናገረውም ከዚህ የተነሳ ነው። ሰውየው የለየለት ኮቴቪስ ነጠላ እንደሆነ ምንም ጥርጥር የለውም። የወሬ ጣቃ መቀርደት ለአገር ይበጅ ይመስል እንቶ ከንቶ ንግግሩ ከልክ አልፏል። ደግነቱ ከጭራቆቹ መለስ ዜናዊና ስብሃት የተማረው ግብዝነትን ስለሆነ አወዳደቁም ሆነ አጠፋፉ እንደዚያው እንደሚሆን እኔ በበኩሌ እንክት አድርጌ አምናለሁ። ከዚህ በተረፈ የገቢ ምንጫችን ነው በሚሉት የደንቆሮ ፍልስፍና ምክንያት የአርሶ አደሩን መሬት በጫት ማጣበቡን ተያይዘውታል። ለምን ከተባለ ደግሞ ህዝብን በተለይ ወጣቱን በሱሰኝነት ቆራኛ ተብትበው የአገር አለኝታውን አእምሮ በማደብዘዝ ጠባብ በሆነ ህሊናቸው የጠበበ አገዛዛቸውን ለማስፈናውና ነው። ሁሉም የሚገርመው ደግሞ ለሱስ ካስተማሩት ብሶተኛ ህዝብ በላይ እነርሱ በአልኮል እየጠነበዙ በሐሺሽ እየነሆለሉ ሱሰኞች ሆነው አገርን ገደል አፋፍ ማድረሳቸው ነው። የምልጃ ገንዘብ እጃቸው ሲገባማ የሚሆኑትን አጥተው ጫት መቃም ብቻ ሳይሆን በሐሺሽ እየደነዘዙ ህዝብ ላይ መከራን እያጨዱ ይከምሩበታል። በዚህም መሰረት እቡይነት አንጓሎ የጣላቸው የመልካም ሰብዕና ረሀብተኞች እንደሆኑ ከዚህ ላይ መረዳት ይቻላል። በመሆኑም ሰክረውም ሆነ መርቅነው በግብ ያስታወሱትን ብሶተኛ ህዝብ ጧት መርሳት ሲጀምሩ ጭንቅላታቸው ባዶውን የቀረቀፈ መሆኑን ምሳሌ እያነሳን ልናወራ እንችላለን። መረን ከለቀቀው ባህሪያቸው የተነሳ በረሃብ እየተሰቃየ ያለውን ዜጋ መርሳትም ብቻ ሳይሆን አስታውሰውትም አያውቁም። አብዛኛውን ጊዜ ህዝብን በመናቅ ለማወናበድ ሲውረገረጉ ይስተዋላል። መቼም የወጣላቸው አወናባጆች ናቸውና አያደርጉትም ብሎ የሚከራከር ዜጋ ካለ ራሱም በወንጀላቸው ተላልፎ በግብረአበርነት የሚቆጠር ብቻ ነው። በዚህም መሰረት እርዳታ የመጣውን የተረጂ ስንዴና ዘይት እስከ መሸጥ ደርሰው በየሆቴሉ አልኮል እየተጋቱ ሲያመሹ አፍረት የሚባል ነገር አይነካካቸውም። ከልክ በላይ በአልኮል ጠንብዘው በጠጡት መጠን የድሃ ህዝብ ሀብት መሆኑን ረስተው በተጋቱት ልክ ሐሞት እየተፉ ማደሩም እንደዚሁ የባሪያቸው ነው። በጣም የሚገርመው ደግሞ አንዳንዶቹ የብልጽግና ካድሬዎች በሚዘርፉት ገንዘብ ትዳራቸውን ረስተው ዝሙት ሳይቀር ሲፈጽሙ መገኘታቸው ነው። ምን ያህል አብራተ ቢቶች እንደሆኑ ከዚህ መረዳት ይቻላል። የቃል ኪዳን ቀለበታቸውን እንኳን ለማክበር ያልቻሉ ሴሰኞች ናቸው። ለነገሩማ ለህልፍ ያልታመኑ ፍጥሮች ሆነው ሳለ ለትዳር ቃል ኪዳን ይታመናሉ ብሎ መጠበቅ የዋህነት ነው። የለየለት ርካሽነት ማለት እንግዲህ ይሄ ነው። አገር ማፍረስና ታሪክን ማጥፋት የወያኔ ወራሽ የሆነው ብልጽግና ፓርቲ ቀዳሚ ተግባር ከሆነ ከሁለተኛ ደረጃ ደግሞ ምዝበራ፣ ስካርና ዝሙት እንደ ቀደም ተከተላቸው የዘወትር ተግባሮቻቸው ናቸው ማለት ይቻላል። አገር ተመራች ከተባለ እንግዲህ ይሄ መሆኑ ነው። የእልፍ አላፍ ከርታታዎች አገር የሆነችው ይቺ ምድር እስከ መቼ ድረስ እንደነዚህ ባሉ ቆሻሻ ፈካራሞች እየተበከለች እንደምትኖር ግን እግዚአብሔር ይወቀው። መቼም እንዘርዝረው ብለን ከተነሳን ብዙ ነገር ልንዘረዝር እንችላለን። በአመት አንድ መጽሐፍ እንኳን ለማንበብ አቅም እንዳይኖረው ማድረጋቸው ሳይንስ ስነ ልቦናው ተሰልቦ የጋንጃ በአጠቃላይ ባደንዛዥ እጾች ደባል ሱስ መጫወቻ እንድንሆን ማድረጋቸው ከበደልም በላይ በደል ሆኖ ተመዝግቦባቸዋል። ዘርዝሮ ከማያልቀው የገዢዎቻችን የበደል ተግባር ውስጥ ብዙዎቹ በወጣቱ ላይ እየተፈጸሙ የቆዩት አሳዛኝ ክፎች ለመሆናቸው ታሪካችንን መዳሰሱ ተገቢ ይሆናል። ትውልድ የማይረሳው ዘግናኝ ጭፍጨፋና እንግልት ዋና ዋናዎቹ ሲሆኑ ታሪኩን በርዘው ታሪክ አልባ እንዲሆን ያደረጉበትም ጥረት ከዚህ ውስጥ አንዱ መሆኑ አልቀረም። ውድ የአገሬ ህዝቦች፣ የግፋቸው ጉዳይ ሊነገር የማይችል የዚች አገር ሸክም መሆኑን ጥቂቶች ቢክዱም ብዙሃኑ የሚስማሙበት ስለሆነ የሚያከራክረን ጉዳይ አይሆንም። ዘር ማንዘራቸውን በቅንጦት ኑሮ እየመሩ ብዙሃኑን ለልመና ዳርገው የጭካኔ ድንበራቸውን ሊያሳዩን ብዙ ጥረዋል። እንዲህ አይነቱ አሳፋሪም ሆነ አሳዛኝ ድርጊት የተለመደ ቢሆንም አገር ሽጦ ህዝብን ለባርነት ማስማማት ማለት ግን ለአብይ አህመድ ዋና የአረመኔነት መገለጫ ሆኗል ለማለት ያስችላል። ይህን ተከትሎም ህዝብን ፈርቶ ለህዝብ የሚገዛ መሪ አልወጣልን ባለ ቁጥር ያልተማሩ አምባገነኖች ዙፋን ላይ የወጡ ግፋቸውን ሲያስቆጥሩን እንደኖሩ የታሪክ መዛግብቶቻችን ይመሰክራሉ። የመሰረተ ትምህርት ፕሮግራም መዘርግቶ ጎልማሶችን አስተማረ የተባለውን መሀይም ግለሰብ ማስታወስ ተገቢ ይሆናል። እልፍ አላፍ የተማሩ ወጣቶቻችንን አርዶ በልቶ መንግስቱ ቪቫ ያሰኘ ጭራቅ ፍጡር ነበር። አርመኔ መንግስቱ የአገር ዋልታም የሆነውን ያን ትውልድ ጨፍጭፎ ሲጨርስ ግን ለምን ያለው አልነበረም። የተረፈን ነገር ቢኖር ግን ህዝብን ለስቃይ ዳርጎ እግሬ አውጪኝ ካለ በኋላ ሐራሬ ላይ አሁንም በተንደላቀቀ ያዛውንት ኖሮ ህይወቱን መግፋቱ ነው። ሐቁ ይህ ሆኖ ሳለ ዛሬም ለአገራት ሲው አብይ አህመድና ጀሌዎቹ ያጎነበሱ የበዙትን ያህል ህዝብ ጭዳ ሆኖ ሲያልቅ ለምን የሚለው ቆራጥ ዜጋም ብዛም ያለመሆኑ ነገር ነው። መለስ ዜናዊ ፓርላማ ላይ ሲጨፍር ከበሮ ይዘው ይዘሉ የነበሩትን ግብረ በላዎችና አስታውስና መሬት ስለጠበባቸው የዘመኑ ወረከኛዎች ደግሞ አንዳንድ ነገሮችን ላውራ። የተማረ ኃይል እንደ ቅጠል እየረገፈ በነበረበት ወቅት ጎልማሶችን አስተማረ ወይም የአገር ድንበርን አስከበር እየተባለ ይሞካሽ የነበረውን ሰው በላ አገር ቤት እንዲገባ የሚማጸኑት ጥቂቶች ያለመሆናቸው ደግሞ ግርም ያሰኛል። ሰው ገዳዩን ወዶ እንዳለው ዘፋኙ አይነት መሆኑ ነው። የዚያ ትውልድ ፈርጦች ታግለው የወደቁት ለህዝባቸው ነጻነት ፍለጋ ሲባዝኑ እንጂ የሰው ቤት በርብረው ወይም የሰው ሚስት ቀምተው እንዳልሆነ ደርጎች ራሳቸው ይመሰክራሉ። በጅምላ ተጨፍጭፈው ሬሳቸው በየአውራ ጎዳናው ተዘርሮ የዋለው ያን የመሰለ ቅዱስ ተግባር ሲፈጽሙ እንደነበርም የደርግ ጭራቆች ሊናገሩ ይችላሉ። ነገር ግን አረመኔው ጨፍጫፊ መንግስቱ መሆኑ ተዘንግቶ ወደ አገር ቤት ይመለስልን እየተባለ መወትወቱ እውነትም ሰው ገዳዩን ወዶ ነው ነገሩ። መንግስቱ አይደለም በህይወቱ ቆሞ ሞቶ እንኳ ሬሳው ቢመጣ የኢትዮጵያ እናቶች አረ አፈር ያለብሱታል ብዬ አላምነም። ለምን የሚለኝ ካለም መልሴን በይደር ለማቆየት እፈልጋለሁ። ያማለ ይህ ለመንግስቱ ሆነ ለመለስ ዜናዊ አልያም ደግሞ ለኃይለ ማርያም ደሳለኝ የሚሆን ለዚህኛው ዋሾ ቅጥረኛ የተወሰነ የህብረተሰብ ክፍል ጭራ ቆልቶ ያደረ ወይ የሚያድር አይኖርም ለማለት አይቻልም። ምክንያቱም ውዥንብርና ፍርሃት፣ ጥቅምና ርካሽነት፣ ድህነትና ግዴለሽነት አንድን ህዝብ የሚገድለውን አምባገነን እንዲቀበል ያስገድዱታልና ነው። ለዚህም ነው نتوستو حقن بمياز لحق تماموتي لك تقبس بسو يتقوازة قوس قالله وسون يمي مراو ونسان بمي قارد من فسيت شفن عبرت سبك في الدقمو ولو أدرو أمشاش لاي حقو بيجلس اللتم يتاقاين قزو ماستقاقو المشالون بزوك الزي عيسانو نورنال بزوك الزي متايتو بيتشامساي هون ساياس اللس قوستوني عن لفس لمونو تاريكاتشن المداسسو تقامي يمثلينيال بزيم مزارت يمكراتشن شافال التايبلو عدمات ملوش اللما ورسون منوراتشن اسكيوك اندرس كلنم عيسانال أقول من قد بمثو يهستت قدانا نيزن سنسك عيسان عبساتشن يميرز ممونونجن لبسان لو نورنال يس ليون ابتي چالو واناو مكني عدقمو يجيو تشاتشن عزيم ليلك انسلال چال يسوين يال ماداوي يقزاز من فساتشو تشنون يال سمونو لو يهن سبب عدرقوم يمنقس تكرس يال لو يشفتاس بالسفاقر يام سمونون سننا قراتشو سمليساتون يتجلال لو የልባቸው ይድረስ ብለን ሰምስጡን ስንላቸው ደግሞ የፈረደበት ንፍጠኛ ያነሳሉ። ንፍጠኛ ምንድነው ስንላቸው ንፍጠኛ ገዳይ ነው ይሉናል። ማንን ገደለ ስንላቸው ደግሞ የፈረደበትን የኦሮሞ ህዝብ ይጠራሉ። ንፍጠኛ ይገደለው የውጭ ወራሪን እንጂ ወገኑን አይደለም እያል ለናስረዳቸው ስንመውከር ጣሊያንና እንግሊዝን ፈጽሞ ማስተዋወቅ ይሳናቸዋል። የሰው ደም ተጠጥቶ አልጠግ ያለውን የጫቅ ስብስብና ነሳባቸው ግን ጸጉራቸው ይቆምና የሚሆኑትን ያጣሉ። የሰይጣን ጭፍሮች ሰይጣንን እንጂ መልአክን እንደማይከተሉ ግልጽ ነው። በእነዚህ ሸኔና በጭፍሮቹ መካከለ ያለው ሁኔታም ይህን ይመስላል። ብቻ የሕሊና በሲሮች ሐሳብ ምን ጊዜም ቢሆን ይኸው ስለሆነ ብዙም አይገርመንም። እነርሱ ካልተፈጠሩበት ዘመን ጀምሮ ዛሬ የሚፈነጭባትን ምድር ያቆየልን የአማራ ህዝብ መሆኑን ባለማወቃቸው ወይ ሊያውቁት ባለመፈለጋቸው እንደሆነ ምን ተረጥረም ሰዎች የበታችነት መንፈሳን ቆያን ገላጣቸው መሆኑን ግን ለመረዳት እንችላለን። በመሆኑም እነኚህ ግዑዛን ፍጥረት ሳራል ከመሱም እንጂ በልተው የማይጠግቡ የጋማ ከብቶች መሆናቸውን ደናርገው ስላሳዩን እናመሰግናቸዋለን። ያማለይህ ያገዛዙ ደጋፊዎች የሆነው ሁሉ አጥን አንቀረን በተፋ ነው መጣል አሰት ወደ ውስጣችን ገብቶ ውጅምብር እየናጠነውና ተደነባብረን ለነጠፋ ተመቻችተናል። አቃል ገባን ይያለ በገጆች አሰት ተማርከን ካራት አሰርት አመት በላይ የነጻነት ምስጥራችንን አሳልፈን ስንጸጥ የቆየንበት ታሪካችን በስፋት ተጽፎ ተቀምጧል። ከዚህም የተነሳ በዘመኑ የከፋው መላችን ሆኖ ለመመዝገብን በቅቷል ማለት ይቻላል። ያለመብሰላችን ወይም በፍራት መናጣችን አለም ደግሞ በሆነ ልማድ መጥፍ ነጋችን ይሁን አይሁን አላውቀም። ነገር ግን በመድረ በዳ የድንቁርና እንኳን ውስጥ ጨለማ ጋርዶን አበሳየ ቆጥርን ያለን ስለመሆናችን ግን መናገር እችላለሁ። እውነታን ተቀበለንና ለእውነት ሟች ሆነን አጥቁን ዳር አድርሰነው ቢሆን ኖሮ ሁኔታዎች ተቀያይረው በመጡ ነበር። ነገር ግን አንገት መድፋት አመላችን ሆነና የነመለስን ቅርሻት ደፍተን ሳንጨርስ የናብይ አህመድን ልጋግ መጥረግ ጀምረናል። እስከ መቼ ድረስ ቅርሻት ጠራጊዎች ሆነን እንደምንኖር ግን እንዲነግረኝ የምጠይቀው ሰው ፈልጋለሁ። ያፋ ለህዝብ ብለው አሳር ፍዳቸውን እያዩ አበሳን በተቀበሉ አባላቱ አማካኝነት መራር መስዋዕትነትን ከፍሏል። ይህን ሀቅ ያልተቀበሉ ዜጎች ቢኖሩ ድርግና የድርግ ርዝራዦች የመጀመሪያዎቹ ሲሆኑ ሆነድ ሻቢያና ወያኔ ከናጫፋሪዎቻቸው በሁለተኛ ደረጃ ይከተላሉ። በሶስተኛ ደረጃ ለማስቀመጥ ከተፈለገም ባዳንን ማስገባት ይቻላል። ዞሮ ዞሮ ይሀፓ ለህዝብና ለአገር ብሎ ያን ሁሉ መሪን መስዋዕትነት ሲከፍል ዳር ቆሞ ሳትሞቅ የነበረው ዜጋ ሁሉ ኢትዮጵያን ለማስበላት በቅቷል። ይነው ዋናው ቁም ነገር ሌላው ቀላል ነው። የሆነው ቆነና ዛሬም አበታችን ካብይ አህመድ አገዛዝ ጋር እንደሆነ ማስተዋል ለሚችል ሰው ሁሉ ጉዳዩ ግልጽ ነው። ልጆቻቸውን በውጭ ሀገር ዘመናዊ ትምህርት እያስተማሩ የዳውን ህዝብ ልጆች ግን ለዘመናዊ ሱልፍ አጋልጠው እያዛጋን ዲውል ማድረጋቸው አቆኗል። ይህ አይነቱ ተግባር ደግሞ ከላይ ለመጥቀስ እንደሞከርኩት ሰውኛ የገዢ ልማድ ተግባር መሆኑ ነው። ከዚህም አንፃር ወግና ባህላችን እየራቀ እንዲሄድ የማይፈነቅሉት ድንጋይ አልተገኘም። የአባቶቻችንን ባህል ስንነቀና ለማናውቀው የባዳን ታሪክ ስናጎነብስ በውድ ዋጋ እየገዛን የምንለብሰው ሱሪ ወገባችንን ትቶ ወደ መቀመጫችን ወረደ። ይህን ዲዮን የፈረዱብን ደግሞ ጥጋበኛ ገዢዎቻችን እንደሆኑ ማንም ይናገር ይችላል። ወግና ባህላችንን ፈንገው በመያዙ በኩል ወደር አልተገኘላቸውም። በዚህም ሳይበቃ አስተሳሰባችንም ጭምር ወርዶ አገራችንን በጉልበት ልንደፋ ሰፊውን መንገድ እያመቻቹልን ይገኛሉ። ሲጀመር ጥፋቱ ከኛው በመሆኑ ለማንነታችንና ለክብራችን ባለመሞታችን ምክንያት ጫጩቶች አድርገውናል። ጫጩትነት ማለት ደግሞ የማይገባ ነገር ጭሮ አገር እንደማቆሸሽ ማለት ነው። በሌላ አነጋገር አንጎል ወደ ንፍጥ ሲቀየር አስተሳሰብ ይዘግጥና አመለካከት ሻግቶ የገማ ድርጊትን ይፈጥራል እንደማለት ነው። በዘመነ ብልጽግና ወቅትም ኦነግ ሸኔዎች የሚፈጽሙት ድርጊት ይህን ይመስላል። በሌላ በኩል ደግሞ አበላላችን ሳይቀር ጨዋታና ንግግራችንም ቀጣጥቷል። ስለ ሙዚቃችን ጉዳይማ ባናወራው መልካም ነበር፣ ነገር ግን ልናወራው ይግድ ይለናልና ትንሽ ነገር ላንሳ። አንዳንድ የዘመኑ ዘፈን ተብዬዎች ወደ ጆሮዬ ሲደርሱ ውሻ የጮኸ ይመስለኛል በማለት ሲናገር የሰማሁትን ወዳጄን አስታወሰኝ። ትውልዱ መላቀቱን አጥቶ ከባህል እንዲወጣ በማሰብ በሙዚቃው በኩል ያላደረጉት ነገር የለም። እየተዛቡ የሚታተሙትን የመጽሐፍት አይነትና ብዛት ቁጥራቸውን ሳንረሳ ማለት ነው። ሙዚቃ የአንድን አገር ገጽታና ያንድን ማህበረሰብ ወግ በማንጸባረቅ በኩል ጉልህ ሚና ያለው የህዝብ ቅርስ ስለመሆኑ ብዥታን ሊፈጥር አይገባም። ኢኮኖሚያዊ፣ ፖለቲካዊ፣ ታሪካዊና ማህበራዊ ጉዳዩን ያስራል፣ ይፈታል፣ ይቋጥራል። ሙዚቃ ይህን ያህል ጉልበት አለው። ይሁን እንጂ ገዢዎች ስልጣን በያዙ ወቅት ለራሳቸው በሚመች አይነት እንዲታተሙላቸው ያልፈጠሩ ጫና አይኖርም። ቢያንስ የፍየል ወጠጤን ሽለላ ልብ ይሏል። ደርግ የተረማጭ ክፍሉን ወኔ ለማላሸቅ አስቦ የድምፃዊ ይርጋ ዱባለት ቀረርቶ መጠቀሙን እናስታውሳለን። በሌላ በኩል ግን አምባገነኖችን ሸንቆጥ የሚያደርግ ዘፈን ሲታተም ደራሲውንና ዘፋኙን ፍለጋ ሲቋትኑም ታዝበናል። በዚህ ምክንያት በደርጉም ይሁን በወያኔ ብዙዎቹ የኪነ ጥበብ ባለሙያዎች ለእስራትና ለእንግልት ተዳርገው ሲሰቃዩ እንደኖሩ የምናስታውሰው ታሪክ አለ። ይህ አንደኛው የገዢዎች ክፋት ሲሆን፣ ሁለተኛው ደግሞ ከላይ ለመጥቀስ እንደሞከርኩት ከሀገር ወግና ባህል ውጭ በማድረግ የጋጠወጥነት ቅርጽ ያለው ሙዚቃ እንዲታተም እያስደረጉ አዲሱን ትውልድ ሲያላሽቁት ኖረዋል። በዚህም ረገድ ብዙሃኑ የወጣት ክፍል ቀጣምባሩ ለማይታወቅ ዘፈን እጅ ሰጥቶ ከሀገሩ ኮብልሏል። ከሀገር መኮብለሉ ባልነለቀ ነበር፣ ነገር ግን እናትና አባቱ ባህል ወጥቶ ወደማያውቀው ልማድ ሾልኮ መጥፋቱ ደግሞ ግርምቱን ከፍ ያደርገዋል። ከሀገሩና ከባህሉ የወጣ ዜጋ ከራሱም ጋር ተጣልቶ ይወጣና የሚሄድበትን ሳያውቅ መሃል መንገድ ላይ ቆዝሞ ለመታየት ይገደዳል። ግራ መጋባት ማለት እንግዲህ ይህ ነው። በዚህ ጊዜ ታዲያ ሹማምንቶቻችን የልባቸውን አይሰሩም ብሎ የሚያስብ ሰው ካለ በብርቱ ተሞኝቷል ማለት ይቻላል። የደራሲያኑንም ጉዳይ ብንወስድ ተመሳሳይ ነው። ሀቅን አፋትማችሁ ለህዝብ አቅርባችኋል ተብለው መዳረሻቸው የጠፋ ደራሲያን እንዳሉም ልብ ልንል ይገባል። እንዲህ እያደረጉ ትውልዱን ሽባ አድርገው የልባቸውን ካደረሱ በኋላ የግፍ ጽዋው ሲሞላ ሞትን በስደት ያመለጡት ሲመስል እግር አውጪኝ መርጠው ይፈረጥጣሉ። ይህ ነው እንግዲህ ከላይ በጠቀሉ ለማየት የተቻለው። ከእምነቱና ከባህሉ እንዲወጣ አድርገው አልባሌ ቦታዎችን እንዲያዘወትር ወደ ጎዳና ሲገፈትሩትም ይሄን ለመፈጸም ነው። ግፋቸው ብዙ ነው። ይሄን ሁሉ ግፍ የሚፈጽሙትም ማንም ቀና ብሎ እንዳያቸውና በአገር ላይ እንደፈለጉ እንዲጨማለቁ ለማስቻል እንደሆነ ለሁሉም ግልጽ ነው። የጭቆና ናዳ እየወረደብን እያለ አካላችን መቁሰሉን ዘንግተን ሁሉን ነገር እርግፍ አድርገን ስንተው ገዢዎቻችን እንደፈለጉ ተጨማለቁብን። ፋሽን የተባለ ቀዳዳ ሱሪ ለብሰን ጫት ቤት መዋሉን ልማድ ስናደርገው ደግሞ ከኛ በላይ እነርሱ ሊመረቅኑ ይቃጥባቸዋል። በዚህም መሰረት ጥቂት የማይባለው የትውልዱ ክፍል ከመራራ ትግል ይልቅ ጨለምተኝነትን መርጦ በዘመናዊ ባርነት የቁም እስረኛ ሊሆን የወደደ ይመስላል። የገዢዎቻችን ያገዛዝ ልማድ ይሄ ሆኖ ሳለ የኛ ተሽመድምዶ ለመገዛት መውደቅ ደግሞ ምን ያክል ባርነትና ፋቂዎች መሆናችንን ይገልጻል። አባቶች ለክብሯ ዘብ ቆመው በኖርባት ምድር የኛን ወቅጥለን የባዕድ አገራት ልማድን ስናነሳ ስንጥል ሳናውቀው አጎንብሰን ልንወድቅ ደርሰናል። አጎንበሳችን ብቻም ሳይሆን ለመንበርከት ስንዘጋጅ የለየልን ማፈሪያዎችም ሆነን የአባቶቻችንን አጽም እያረከስ እንገኛለን። በዚህም መሰረት ትውልድ ነጠፈ ለማለት ባይዳዳኝም የነቀዘ የትውልዱ ክፍል እንዳለ ግን መናገር እችላለሁ። የዘረኛ ጫጩት ተፈልፍሎ ምድሯን መበከሉን ለተመለከተ ዜጋ ሁሉ የነቀዘ ትውልድ እንዳለ መረዳት ይችላል ማለት ነው። በመሆኑም በማረግ የቆየችልንን አገር ክብሯን አዋርደን ለባዳን ምድር ልንሰግድ ስንቋመጥ ማንነታችንን ያለ ክፍያ እንደሸጥን ማወቅ የግድ ይላል። ይህ ተግባራችን ደግሞ የታሪክ ከንቶች ሆነን እንድንገኝ አድርጎናል። አባቶች ያባቶቻቸውን አደራ የተወጡት ቃላቸውን ሳያጥፉ መሆኑ ግዴታቸውን በሚገባ ለመወጣታቸው ከደረለ ድርሳናቸው ውስጥ ብዙውን አይተናል። አላየሁም ወይም አልሰማሁም የሚል ዜጋ ካለ እሱ በአካልም ሆነ በአይምሮ ሽባ ሆኗል ማለት ይቻላል። የአባት ታሪክ ተዘንግቶ የትም ሊደረስ እንደማይቻል ኮኔክሽኖች ቢያውቁት ኖሮ ራቆቱን የቀረ የትውልድ ክፍል ባልተገኘ ነበር። ነገር ግን ይሆነና አባቶቻችን ደማቅ ታሪክ ጽፈው በኖርበት ምድርኛ ልጆቻቸው የተደለዘ ሰብእናችንን ተሸክመን ከቋጠኝ ነውራችን ጋር እንዞራለን። በዚህም ሳቢያ ባደረበ ሊታነት እየተከሰስን ያለን ነቀዞች ሆነን ሳለ የሚጨርሰን መርዝ እየተዘጋጀልን መሆኑን ከማወቃችን ላይ ግን ወደኋላ ቀርተናል። በሰለጠነ ዘመን የሰለጠነ አስተሳሰብ ይዘን አገርን መገንባት ሲገባን ቀጥኝነትን ተሸክመን ማራገፊያ ፍለጋ መባዘናችንም ሌላ ክስን አምጥቶብናል። ለዚህም ይመስላል የትውልድ ቅርፊቶች ሊያስብለን የቻለው። ቅርፊት ደግሞ አንዴ ከተጣለ በኋላ ለማገዶ እንጂ መልሶ ዛፍ ሊሆን እንደማይችል የተክልን ተፈጥሯዊ ባህሪ ማየት ይቻላል። ማንነታችን ተጥሎ መፍታችን ተላጠ ማለት ደግሞ ሰብእናችን ከገላችን ላይ ተፈጥፍቆ እንደ ቅርፊት ተጣለ ማለት ነው። የራሳችን የሆነ ምሳሌያዊ አነጋገር የሌለንና በአባቶቻችን ምሳሌያዊ አነጋገር የምንኖር የትውልድ ክፍሎች መሆናችን ይታወቃል። ነገር ግን የነርሱን ወግና ባህል ንቀን ታሪክን ለማንቋሰስ ስንሞክር የብዙዎቻችን ሰብእና ቅርፊት ሆኖ ለመውደቅ በቅቷል። ለዚህም ደግሞ በነውረኛው አብይ አህመድ የሚታጠቀውንና አገር እየፈጀ ያለውን ሸኔ ተብየውን ጨፍጫፊ ቡድን እንደ ዋና ምሳሌ መውሰድ ይቻላል። ትልቅ ድፍረትም ነውና በአባቶቻችን ምድር ላይ ክብርን ሽጠን ውርደትን አተረፍ። የአባቶቻችን ልጆች መሆናችንም ቀርቶ የገዢዎቻችን ባሪያዎች ሆንና ከፍ ያለው ክብራችንን አውርደን ጎላ ያለውን ርካሽነትን አንጠልጥለናል። በሐሽሽና በጫት ደንዝዘን የአገር ህመም አልሰማን ባለቁጥር በእናት ምድር ቁስል ውስጥ እንጨት መስደዳችንንም ቀጥለንበታል። እንዴት ከተባለም ደግሞ ብዙሃኑ እንኳንስ ሊጠግብ ይቅርና ርቦት እንኳ በአገሩ እንዳይኖር ከሚያደርጉት አረመኔዎች ጋር ስንጨፍር እየኖርን ነውና ነው። አምባገነኖቻችን ለአምስት ዓመት ያክል ዜጋን በስደት ለመጨረስ የሰሩትን ግፍ ስናስበው በማናለብኝነት ከፈጸሟቸው አሳዛኝ ግፎች ውስጥ ጉልህ ቦታን ይዞ እናገኘዋለን። ብቻቸውን ሊኖሩ የፈለጉ ብቸኛዎች ነበሩና ብዙሃኑን በመገፍተር ጥቂቶችን አቅፈው ሲጃጃሉ መጨረሻቸው ውርደት ሆኖ እንደኖረም የምናውቀው ታሪክ አለ። በዚህም መሰረት እንዳሰቡት አልሆነላቸው ሆኖ እንጂ ቁጥሩ ቀላል ያልሆነ ዜጋ ባህር ውስጥ ሰጥሞ እንዲያልቅላቸው የፈጸሙት በደል ታሪክ ይቅር የማይለው ነው። ብዙ ነገር ረስተንና ብዙ ነገር ትተን ብዙ ነገር አበላሽተን እንጂ ብዙ ነገር ማንሳት ይቻል ነበር። ነገር ግን ትንሽ ጉዳይን ጠልጥለን የምንዞር ባዶዎች ብንሆንም ማውራቱ መልካም ነውና ትንሽ ልቀነጫጭ። ለምሳሌ ያህል በአገራችን ስለሚገኙት ታሪካዊ ቦታዎች ጉዳይ ብንጠየቅ መልሱ ጠፍቶን ጣራ ጣራ ልናይ እንችል ይሆናል። ትልቅ የሞት ማለት እንግዲህ ይህ ነው። ኢትዮጵያዊ ዜጎቿን ሳለ ኢትዮጵያዊ ጉዳይ ጣፋን ማለት ደግሞ ራሳችንን አጥፍተን የባዕዳንና አምባገነኖቻችን መጫወቻ ለመሆን በቅተናል ማለት ነው። እዚህም የተነሳ የራሳችንን ማንነት ክደን የባህር ማዶን ባህል ለማመን እየቆመጥን ያለን የትውልድ ክፍሎች ስለመሆናችን አንዱ ማረጋገጫ ይሆናል ማለት ነው። ያ ትውልድ ከራሱ ሀገር አልፎ የባህር ማዶ አገሮችን ገጽታ የተመለከተበት አቅሙ እጅግ የሚገርም እንደነበር ሁላችንም እናስታውሰዋለን። ጥንካሬ ማለት እንግዲህ ይሄን ይመስላል። ፍርሃት ያልፈጠረበትና ለነጻነቱ ሕይወቱን ሳይቀር የሚገብር አንበሳ ትውልድ ነበር። ያ ትውልድ ለኔ ካልማዝ በላይ ነው። አረመኔ ገዢዎቹ ጋር ተጋፍጦ በመራር የተጋድሎ መስዋዕትነት ሕያው ታሪኩን ለመጻፍ የበቃ ነበልባል ጦር ማለትም ለኔ እሱ ብቻ ነበር፣ አሁንም እሱ ነው። ጽናትና ቆራጥነት የግል ገንዘቡ የሆነው የዚያ ትውልድ ፈርጥ ሲነሳ ደግሞ ኢህአፓ ብቸኛው ሆኖ እናገኘዋለን። ለአገር ሲል ያልሆነው ነገር የለም፣ ሁሉን ነገር ሆኗል፣ ከባድ መከራዎችን ተቀብሏል። ሆነው ይልቅ ያልሆነውን ነገር ፈልጎ ማግኘት ይከብዳል። ሸብረክን ሳያውቅ የተረከበውን አደራ ከግብ ለማድረስ ሁለገብ ትግሉን እያጧጧፈ 50ኛው ዓመት ላይ ደርሷል ሲባልም ሁሉን ነገር ሆኖ ባለፈበት ሕይወት ውስጥ አልፎ መሆኑን መረዳት ተገቢ ነው። በዚህም አንጻር ፋሽስቶችና ባንዳዎች ከገንጣይ አስገንጣይ ጋር እየተፈራረቁ በጎዱት መጠን በመክሰም ፈንታ በጽናት እያበበ ትግሉን አፋፍሞ ከግማሽ ምዕተ ዓመት የተጋድሎ ዘመኑ ላይ ደርሷል። ውድ የአገሬ ሕዝቦች፣ ቅጥረኛው በዝቶ ሁለገብ የሆነው መከራችን ከልክ በማለፉ ስቃይ በርትቶብናል። የሕግ የበላይነት ጠፍቶ አምባገነናዊ ሥርዓት አልበኝነት ከነገሰ ወዲህ አገር የጥቂቶች ልትሆን ጥግ እየደረሰች ነው። ገድለው ሊጨርሱን ማሰባቸው ረፍት እየሰጣቸው አለመሆኑን ከወዲሁ መገንዘብ ይገባል። አገር ከሌለች ወልዶ መሳምም ሆነ አሳድጎ መዳር ዘበት መሆኑን ማወቅ ከምንም በላይ ሊጠበቅ የሚገባው የትግላችን ዘርፍ ነው። ገዢዎቻችን ሲፈልጉ በጦርነትና በረሃብ ሕዝብ እያስፈጁና ደባል ሱፍ አስፋፍተው ወጣቱን ለሥራ ፈትነት በመዳረግ አገሪቱን ገዝግዘው ሊጥሉ ቆርጠው ተነስተዋል። የአገር ኢኮኖሚ መረለቆ የኑሮ ውድነቱ እንደ ወረርሽኝ ሲስፋፋ መከራው እኛ ላይ ለመውደቅ ጊዜ አልፈጀበትም። ሆን ብሎ እየተሰራብን ያለ በደል አለ። ሕዝብ በአገሩ ያለ ስጋት እንዲኖር ከቶውንም አልተፈለገም። የቅጥረኛ አመራሮች ካድሬዎቻቸውንና ደህንነታቸውን አሰማርተው ውስጥ ውስጡን ውዥንብር እየነዙ ሕዝብን ያሸብሩ ይዘዋል። ያልገቡበት ጉዳይም የለም። ኢኮኖሚውን ጨምሮ ፖለቲካውንና ማህበራዊ ጉዳዩን አንቀው ይዘው ይወዘውዙታል። ወዝውዘው ሊተውትም በተገባ ነበር። ነገር ግን ወዝውዘው ሊያፈርጡት ማቀዳቸውን ብዙ አመላካች ነገሮች አሉ። ይህን ደግሞ ቀድመን ካላወቅ እኛንም ወዝውዘው ሊያፈርጡን እንደሚችሉ ግልጽ ሊሆን ይገባል። ሰዎቹ እንደሆኑ አራስ ነብር ሆነዋል። ጊዜ የሰጠው ቀን ድንጋይ ይሰብራል እንደተባለውም አንዳችም አይነት ህዝባዊ ጥያቄ እንዲቀርብባቸው አይፈልጉም። ምናልባት ገብቶ ከመጣም ዳቦ በሙዝ እንድንበላ ምክር ይሰጡናል። እድሜ ለጠቅላዩ አረመኔ ወይም የድንጋይ ሚኒስትሮች ቁንጮ አጉል ምክር ምን ጠፍቶ? አንድ የሩቅ ታሪክ ትውስታ አለኝና ግርም አለኝ። በፈረንሳይ ህዝብ በረሃብ እያለቀ በነበረበት ወቅት መራቡን የሰማች ቀበጥና አረመኔ ልዕልት ለምን ኬክ አይበሉም ያለችውን። በርግጥ የረሃቡ ጉዳይ በተደላደለው የልዕልቷ የተቀናጣ ኑሮ ተሸፍኖና ጨካኝነቷ ተጽዕኖ አድርጎባት በተናገረችው እንደሆነ መገመት ይቻላል። በቃ አቁ ይህ ነው። ወሎ ላይ የሚጋገር ዳቦ ጠፍቶ ከእንግሊዝ አገር ለአጤው ልደት የመጣ ኬክ ምጸቱን ስንጠይቅ በረሃብ ይሰቃይ በነበረው ህዝብ እንደማላገጥ እንደሆነ ነገሩ ግልጽ ነው። ለዚህም ነው የጠገበ የተራበን አያይም የሚባለው። የዘይትና የስንዴ ዋጋ አልቀመስ አለ ተብሎ የተነገረው የጭፍራው ፊታውራሪ ባብሬተኛ ልቡ ዳቦ በሙዝ ብሉ ይለናል። እውነትም ጊዜ የሰጠው ቀል ነው ነገሩ። አብይ አህመድ የህዝብ ስልጣን ተስገብቦ ይዞ ዛሬ ላይ ሊሰለቅብን ቢያምረው ተገቢው እንጂ ሊፈረድበት አይገባም። እድሜ ለምንታ ምላሱ ብዙሃኑን አደናግሯል፣ አፈናቅሏል፣ ገድሏል። የቀረው ቢኖር ወዳደሮቹና ለህይወታቸው ሳይፋሱ እየታገሉ ያሉት ያንደነት ኃይሎች ናቸው። ኦሮሞ የበላይነትን እናፈታለን ይያሉ በኦሮሞ ህዝብ ስም የሚጃጃሉትን ቆርባቶች ሰብስቦ ስልጣኑን ሲያደላድል ሰዎቹ ግራቀኙን ለማየት እንኳን እድል አልሰጣቸውም። ለሰቡ የስልጣን ጥም አስክሮታልና ሰይቤት ተግብዝ እንደጋር ሆኖ ወጥሮ ይዞታል። ህዝብ በረሃብ እየተቆላ ነው ሲባል መስሚያ የለውም። የንጹሃን ደም እየፈሰሰ ነው ሲባል ደግሞ ሸኔ እንዴት ሆኖ አደረ ማለት ይቀለዋል። አገር እየጠፋች ነው በተባለ ጊዜማ ለአረብ አገራት ሲጸልይ ያድራል ይመስለኛል። አሁንማ ልዩ ትኩረት አድርጎ እየሰራው ያለው ነገር የሚያስገርምም የሚያሳዝንም ሆኖብኛል። ብዙ ጊዜ ተደጋግሞ እንደሚገለጸው አማራን ለማንበርከክ ፋኖን ከምድረ ገጽ ማጥፋትና የአማራ ልዩ ኃይልን ሽባ አድርጎ ለሰገዳይ ጭፍሮቹን የአማራውን ምድር እንዲወሩ ማድረግ ነው። ሰውየው የለየለት ዘረኛና የስልጣን ጠመኛ መሆኑን ከድርጊቶቹ መረዳት ይቻላል የምንለውም ከዚህ አንፃር ነው። ጃልመሮ የተባለ የሽመልስ አብዲሳ ውሻ ኦሮሚያ በሚሉት ክልል ውስጥ ህዝብ እያረደ ደም ሲጠጣ በርቱ እያለ የሚያበረታታ ያለው አርመኔው አብይ አህመድ ነው። በአማራው ምድር ከህዝባቸው ጠላቶች ጋር የሚተናነቁትን ፋኖች ለማጥፋት መሳፍንት አንቴንና ጓዶቹን ፍለጋ የሚንከራተተው ተኩላ ግለሰብም እርሱ ሆኗል። አማራን አዳክሞ በኦሮሚያ ስር ኢትዮጵያን ለመግዛት የቋመጠው ስግብግብ ፍጡር ከወያኔ ወንጀለኞች ጋር ግብጽ ድርድር ጀምሮ የጨረሰ መሆኑን እየሰማን ነው። ይህ ሊሆን ይጠበቅ ነበርና አምሯቸው በጠባብነት የነቀዘውን የኦሮሞ ጀነራሎች ለድርድር ግብጽ ድረስ ልኮ ያደረጉትን አድርገው እንዲመለሱ አድርጓል። ለዚህም ደግሞ ኦነግ ሻቢያና ወያኔ ከአረብ አገራት ጋር ሆነው በአማራ ላይ ሲዘምቱ የኖሩበትን ሴራ በግልጽ ያሳየን ሀቅ ሆኗል። ከሁሉም የሚገርመው ደግሞ ካሮጌው ወያኔ የተረከቡትን የግፍ ማዕት በዚያ ህዝብ ላይ ማውረዳቸውን መቀጠላቸው ነው። በሌላ በኩል የኦሮሞ ህዝብ ጭምር ምንም እንደማያደርጋቸው በማሰብ ከመናቃቸው የተነሳ የት እንዳለ እንኳን ማስተዋል የተሳናቸው መሆኑ ነው። የሚንቁት ህዝብ ደግሞ አፈር ድሜ እንደሚያስገጣቸው ቢያውቅ ኖሮ ይችን ባልሰሯት ነበር። ነገር ግን ግብዝነት በላያቸው ላይ ሰፍሮ ስግብግብነት እየናጣቸው ሲውል ለማያውቁት የትዕቢት ስሜት ወደቁና ሙሉ ሌሊቱን በቀዠት ሲሰቃዩ ያድራሉ። በባዶ ጭንቅላት ህዝብ መምራት ማለት ምን ያክል ከባድ እንደሆነ ሊሰሙን ፈቃደኛ ቢሆኑ ኖሮ አሳምነን ልነግራቸው በወደድ ነበር። ነገር ግን አገር በቀል አራሙቻዎች ሆነው ምድር ለማጥፋት ከመዘራታቸው በፊት ነቃቅሎ የሚያጠፋቸው ገበሬ እንዳለ ባለማወቃቸው ጠውልገው ሊደርቁ የደረሱ ይመስላሉ። አገር መሸጣቸውን እንጂ ሽጠው የት እንደሚበሉት ሊገባቸው ያልቻለ ይጋማ ከብቶች ብዙዎች ሆነዋል። ከእናት ምድር ውጪ ያለውን ነገር ሁሉ ሌላ አማራጭ ሊኖረው ይችላል። አገር ግን አገር ነች፣ ሌላ አማራጭ የላትም። ህዝብ ያለ አገር፣ አገርም ያለ ህዝብ ዘበት ነው። የኦሮሞ ህዝብ ቃርሚያዎች ይገባቸው ከሆነ ሀቁ ይህ ነው። አባቶች ለሀገራቸው ሲሉ የግፍ ጸዋን እየተጎነጩ የተሰውላት ሌላ መቀበሪያ ሀገር ስላልነበራቸው ነው። በዚህም ረገድ አጽማቸው በእናት ምድራቸው ላይ በክብር አረፈ እንጂ በየምድረ ሜዳው አልተንከራተተም። ከዚህም ነው አብይ አህመድን የመሳሰሉ ለሃጫም ገዢዎች ሲፈራረቁብን ልጋጋችሁን ሰብስቡ እያል ስንመክር የኖር ነው። እናት አገር በመሆኗ ለእናት አገር የሚገባትን ሁሉ ለመክፈልም የተዘጋጀ ልዩ ሰራዊት አለ። ይህ ልዩ ሰራዊት የኢትዮጵያ አገር አድን ሰራዊት ይባላል። ሻቢያና ወያኔን በአንድ በኩል፣ ኦነግና ብልጽግናን ደግሞ በሌላ በኩል ሲፋለም ቅጥረኞችንና ባዕዳንንም በንቃት ይቃኛል። ኢዜማንም ሆነ አብንን፣ ኦዴፓንም ሆነ ሆዳም አማራን እየታገለ ያን ህዝብ ከታሰረበት ወህኒ ቤት ውስጥ ያስወጣል። በመሰረቱ አልጋወራሾችና ተከታዮቻቸው አልጋቸውን እየገፉ ኖረው ፍጻሜያቸው መገልበጥ ይሆንና ታሪካቸውን ለማቋጨት ይገደዳሉ። ደግነቱ ለአልጋ የማይመቹ ግፈኞች በመሆናቸው ተገልብጠው የሚወድቁ ሲሆን፣ ክፋቱ ደግሞ በእግራቸው የሚተካው ወራሽ የእነርሱ አምሳያ የሆነ መቅረቱ ነው። ደመቀ መኮንን ካልተቀየመ በስተቀር አብይ አህመድን ምሳሌ ማንሳት ይቻላል። አረመኔው መንግስቱ በንጉሱ ሲተካ ካጼው ባሰ ፈጣንና ጋኔን ሆኖ 17 ዓመት ሙሉ ደም ሲጎነጭ ከረመ። መንግስቱ ሲገለበት ደግሞ መለስ የሚሉት የበረሃባ መጥቶ እዘን በሾሁ ሲወጋና ሲያቆስ እንደባብ ሲነጥፍና ሲመርዝ ኖረና ታላላቆቹን ይዞ ጥርጋለ። ይንግዲህ አገርን መላቀት አፈጥቶ በህዝብ መካከል አራርቆ የተከለውን የመርዝ ተክል ሳይነቅል ማለት ነው። ኃይለ ማርያም ጉያ የወጣው የፍኝት ልጅም ከሁሉ የባሰ ቀይ ሰይጣን ሆኖ መጥቷል። ተግባሩና ንግግሩ የሰው ሳይሆን የቀጥር አጋንንቶች ልሳን ነው። የገዢ እንጂ የመሪ ጥበብ ስለሌለው በንግግሩ መሃል ቁጣን ያስቀድማል። ልሳኑ ሁሉ የጥበበኞች ሳይሆን የጉልበተኞች ነው። የሰው ደም ፍለጋ ሲባዝንማ ከሁሉም ይለያል። እንዲያው ባጠቃላይ አገር ማለት ለሱ ምንም ነች። ብቻ ሰውየው አንዳች የለከፈው ፍጡር ስለሆነ አገር ከመጥፋቷ በፊት ተባብረን ልነቅለው የግድ ይላል እያልኩ ከዚህ ላይ ልሰናበት።
I'm